ይህ ስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮቻችን እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ከታታዩን የመጽሐፍ መክብብን ጥናት ይዘንላችሁ ቀርበናል። እንግዲህ እያላችሁበት ስፍራ ሆናችሁ ይህንን የራዲዮ ዝግጅታችንን የምታዳምጡትን ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እያልን እስቲ ይህንን ዝግጅታችንን በጥንት ዝማሬ አብረን እንጀምራለን። ወዳጆቼ ከዚህ የበለጠ ነገር ምን አለ? እግዚአብሔር አምላካችን ልጁ በጌታ በኢየሱስ ክርስቶስ በኩል የገለጠልን ፍቅር እርስ በርስ እንድንዋደድ ነው። እነዚህን የጥንት የሙሉ ወንጌል ዘማሪያንን በእያሉበት ስፍራ እግዚአብሔር ይባርካቸው እያልን ወደ ዛሬው ጸሎታችን እናልፋለን። ልዑል እግዚአብሔር አምላካችን ሆይ ስለ ዛሬው ቀን ውሏችን እንደገና ደግሞ ዛሬ ባደረክልን ቸርነትና ምሕረት ታግዘን ወደ ቃልህ ማድ ደግሞ እንድንሰበሰብ ይህንን ታላቅ በረከት ስላደረክልን እጅግ አድርገን እናመሰግንሃለን። በልጅህ በጌታ በኢየሱስ ክርስቶስ በኩል የገለጥክልን ፍቅር እርስ በርሳችን እንድንዋደድ አንዱ ያንዱን ሸክም እየተቀባበለ እንዲተጋገዝ እንዲዋደድ እንዲፋቀር ነው። አቤቱ አምላካችን ሆይ በነበርንበት ባለም ውስጥ ሕይወት ዛሬም እንዳንኖር አቤቱ ጌታችን ሆይ ሸለፈቶቻችንን ሁሉ አንተ እንድትገርዝልን ኃጢአታችንንም ይቅር እንድትለን እነሆ ጌታዬ ሆይ በዓይኖቻችን ማለትም በመንፈሳዊ ዓይኖቻችን ላይ የተጋረደውን ቅርፊት ከላያችን ላይ ጥለ ጌታ ሆይ የመስቀልን ጥልቅ ፍቅር መረዳት እንድንችል እንድትረዳን ራሳችንን ባንተ ፊት በዚህ ሰዓት እናቀርባለን። እግዚአብሔር ሆይ ተናገረን እንሰማሃለን። እግዚአብሔር አምላካችን ሆይ አንተ እንደፈለግከው አንተ እንደወደድከው ጥረበን አስተካክለን። አቤቱ አምላካችን ሆይ ባሪያዎች ልጆች ታላቅና ታናሽ ሳንል ላንተ ለመገዛት ላንተም ለመኖር ያንተን በጎ ፈቃድ ለማገልገል የታጠቀ ልብ ደግሞ እንድሰጠን ሽተናልና እባክህ ልመናችንን ስማ። በዚህ ጊዜ እኔ ባሪያህ ደግሞ ጸልያለሁ። ልዑል አምላክ ሆይ ኖ አምላኬ ሆይ በዚህ ጊዜ ፈቃድህን እፈልገው ማንተን ሽተው እግዚአብሔር አምላኬ ሆይ ወዳንተ የቀረቡትን ሁሉ እንድትባርካቸው መሻታቸውንም እግዚአብሔር አባቴና አምላኬ ሆይ እንድታሟላላቸው ለምናለሁ። እኔ በምን አይነት ሁኔታ ውስጥ በዚህ ሰዓት ወገኖቼ እንዳሉ አላቅም። አቤቱ ልዑል እግዚአብሔር አምላክ ሆይ አንተ በልባችን ዙፋን ላይ ተንሰራፍተ እግዚአብሔር አምላካችን ሆይ እንድትኖር ምሪትህ ደግሞ እግዚአብሔር አምላኬ በቅንነትና በቸርነት ስለሆነ በዚህም ደግሞ ለመገዛት እንድንችል በዚህም ወጥተን መግባት እንድንችል ጌታ ሆይ እኛነታችንን እግዛ። በውስጣችን ላንተ የሚንቀጠቀጥ ላንተም እግዚአብሔር ሆይ የሚንበረከክ እነሆ ልብን እንድትሰጠን እንለምንሃለን። ጌታ ሆይ የተጸየፍነውን የጠላነውን የተውነውን ያለምኑሮ ካሁን በኋላ እንዳንጋራ እንደ ሎጥ ሚስት ወደ ኋላ ደግሞ ተመልሰን እንዳንመለከት በቀልድና በተለያየ ጨዋታ ውስጥ ደግሞ እግዚአብሔር አምላካችን ሆይ አንተን ያሳዘንን እነሆ ጓደኞቻችንን ጌታዬ ሆይ ለማስደሰት ስንል ኃጢአትን እግዚአብሔር አምላኬ ሆይ እንዳንተባበር ከዚህች ሰዓት ጀምረ ደግሞ እንድትቀራርጽንና እንድታበጀን እንለምንሃለን። እግዚአብሔር ሆይ በእውነትና በቅንነት እግዚአብሔር ሆይ በታጠቀም ልብ ደግሞ ካንተ ጋር መኖር የሚችልን ሕይወት በውስጣችን በዚህች ምሽት ፍጠርልን። ጸሎታችንን ስለሰማ ክብር ተመስገን። ቃልህን ደግሞ ስንማርሳለ በመካከላችን ተገኝተ በቅዱስ መንፈስ አማካኝነት እንድታስተምረን አቤቱ አምላካችን እግዚአብሔር ሆይ እንለምንሃለን። ከማንም አይደለም እግዚአብሔር ሆይ ካንተ ባገኘነው ምግብ እግዚአብሔር ሆይ መኖር እንድንችል እርዳን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አሜን። ክብሯን አድማጮቼ በትላንትናው ምሽትና ከዚያም በፊት በነበረው ጥናታችን የመጽሐፈ መክብብን ጥናት መጀመራችን የሚታወስ ነው። ዛሬ እንግዲህ ቀጣዩን ክፍል እንደ ተለመደው ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ጥናታችን ያመቸን ዘንድ ወደ ኋላ መለስ ብለን እንድንመለከት ከቁጥር 9 እንነሳለንና መጽሐፈ መክብብ ምዕራፍ 1 ቁጥር 9 እና 10 አውጡ። መክብብ ምዕራፍ 1 ቁጥር 9 እና 10 አው ወዳጆቼ በትላንትናው ምሽት ክፍለ ጊዜ ጥናታችን እንደኔና እንደናንተ ላሉትና አንሽ ፍጥረታት ይህ ዓለም ሊገመት በማይቻል ሁኔታ እጅግ የገዘፈ ነው። ያም ሆኖ ደግሞ እግዚአብሔር ከፈጠራቸው ፍጥረታት በሙሉ የዚህ ዓለምን ምስጢር ለማወቅ የሚጥርና የሚያደንቅ የሰው ልጅ ብቻ መሆኑ በጣም አስገራሚ ነው። የሰው ልጅ አይንና ጆሮ በፍጹም አይረካም መርምሮና ተመራምሮም በቃኛ አይል ማለታችን የሚታወስ ነው። እስቲ ዛሬ ደግሞ ቀጥታ ከቁጥሩ በማንበብ ትምህርታችንን እንጀምር። ላንብብላችሁ። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይም በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከኛ በፊት በነበሩት ዘመናት ተደርጓል ይላል ሰለሞን። አድማጮቼ አዲስ የሚመስሉን ነገሮች ሁሉ አዲስ አይደሉም። አቀራረባቸው አዲስ ሊመስለን ቢችልም የነገሮች መሰረታዊ ባህሪ ግን አዲስ አይደለም። ልብ በሉልኝ፣ የነገሮች መሰረታዊ ባህሪ ፈጽሞ አዲስ አይደለም። ምናልባትም አቶሚክ ቦምብ አዲስ አይደለም ወይ አበበ እትሉኝ ይሆናል። እንደ እውነቱ ከሆነ ግን የአቶም ኃይል ከጥንት ጀምሮ በዚህ ዓለም ውስጥ ነበር። ሰው ግን ተፈጥሮ ውስጥ እንዲህ አይነት ምቃይል መኖሩን የተገነዘበው በቅርቡ ነበር። ምናልባትም ቀጥላችሁ ወይም ደግሞ አክላችሁ እንዴ ኮምፒውተርስ አዲስ አይደለም ልትለን ነው እንዴ ትሉኝ ይሆናል። አዎ ወዳጆቼ በፍጹም አዲስ አይደለም። ምክንያቱም እግዚአብሔር ከኮምፒውተር ይልቅ እጅግ የረቀቀ አንጎል ፈጥሮልናል፣ ወይንም ደግሞ ኮምፒውተርንም የፈጠረ አንጎል ሰጥቶናል። ኮምፒውተር በሰው አንጎል አምሳል የተሰራ እንጂ በመሰረታዊ ይዘቱ አዲስ አይደለም። ሰው የፈጠረው ኮምፒውተርና ሌላው ስብስብ የምርምር ውጤት በሙሉ ሰውን ማርካት አልቻለም። በዚህ ዓለም ያሉ ነገሮች ሁሉ አዲስ አይደሉም ስንል አዲስ ልደትን ሳንጨምር መሆኑ ግልጽ ሊሆንልን ይገባል። አንድ ሰው በአዲስ ሁኔታ የሚወለደው ኢየሱስ ክርስቶስን ጌታና ዳኛ አድርጎ ሲቀበል ነው። ይህንን አድምጡኝ። አንድ ሰው በአዲስ ሁኔታ የሚወለደው ኢየሱስ ክርስቶስን ጌታና ዳኛ አድርጎ ሲቀበል ነው። ወገኖቼ፣ አዲስና ምድራዊ ያልሆነ ነገር ቢኖር ከመንፈስ ቅዱስ ዳግም መወለድ ብቻ ነው። አስተዋላችሁ? አዲስና ምድራዊ ያልሆነ ነገር ቢኖር ከመንፈስ ቅዱስ ዳግም መወለድ ብቻ ነው። ቁጥር 11 ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹም ነገሮች ከነርሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም ይላል። ከሳይንሳዊ ምርምር እርካታን ለማግኘት ባደረገው ጥናት ሰለሞን እንዲህ አይነት መደምደሚያ ላይ ደርሷል። የሰው ልጅ ተፈላጊ እንደሆነ መዝለቅ ይፈልጋል። ይሁን እንጂ እንደ ማንኛውም ነገር ሁሉ እርሱም ጊዜውን ጠብቆ ያልፋል። ለፊተኞቹ ነገሮች መታሰቢያ የላቸውም ይላል ቃሉ። ቁጥር 11ን በደንብ በኋላ ተመልከቱ። ከረጅም ዓመታት በፊት ዝነኛ የአገራችን ሯጭ ማን እንደነበር ታስታውሳላችሁን? ከ200 ዓመት በፊት ኢትዮጵያን በንጉሥነት የመሩ ማን ናቸው? አሁን ያሉት የአገራችን ከተሞች ከ200 ዓመት በፊት ምን ይመስሉ ነበር? መጽሐፍ እንደሚነግረን ዘመናችን የጥላን ያክል ውልብ ብሎ የሚጠፋና የሚያልፍ ነው። የትዝታ ማኅደራችንም ውሱንና ደብዛዛ ነው። ወገኖቼ፣ ሰለሞን በዘመኑ በነበሩ ነገሮች ላይ ምርምር አድርጓል። ምናልባትም የእርሱን ያክል ሕይወትን በተመለከተ ሰፊ ምርምር ያደረጉ እጅግ ጥቂት ሰዎች ብቻ ሊሆኑ ይችላሉ። የፈለገውን ያክል ቢመራመርም የቻለውን ያክል ቢራቀቅም አዲስ ሕይወት ወይም እርካታ ሊያገኝባቸው አልቻለም። ስለዚህም ሰለሞን የምርምር አቅጣጫውን ከሳይንሳዊ ጉዳዮች ላይ አንስቶ ፍልስፍና ነክ ጥያቄዎች ላይ አነጣጥሯል። ቀጥለን እስቲ እንመልከት። ቁጥር 12 እና 13ን ተመልከቱ። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበርኩ። ከሰማይም በታች የተደረገውን ሁሉ በጥበብ ፈልግና መረምር ዘንድ ልቤን አተጋው። እግዚአብሔር ይደክምበት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረት ናት ይላል። ፍልስፍናን በተመለከተ ሰለሞን ሰፊ ጥናት አድርጓል። ሰለሞን ከክርስቶስ ልደት 1000 ዓመት በፊት ነበር። አስተዋላችሁ? ንጉሡ ሰለሞን ከጌታችን ከኢየሱስ ክርስቶስ ልደት በፊት 1000 ዓመት የኖረ ሰው ነበር። በዘመናችንም ፍልስፍናን አስመልክቶ ሰፋፊ ጥናቶች ተደርገዋል። ይሁን እንጂ የሰው ልጅ ከመነሻው ብዙ ምርቆ አልሄደም። ጥንት ለነበሩ ጥያቄዎች ዛሬም ቢሆን አስተማማኝ ምላሽ አላገኘላቸውም። ሕይወቱን ማርካትም ፈጽሞ አልቻለም። ቀጥሎ ደግሞ እንዲህ የሚልን እናነባለን። ከፀሐይ በታች የተሠራውን ሥራ ሁሉ አየው፣ እነሆም ሁሉ ከንቱ ነው፣ ነፋስን እንደ መከተል ነው ይላል። መክብብ 1 ቁጥር 14ን ይመለከቷል። ከዘላቂነቱ አንጻር ከተመለከት ነው የዚህ ዓለም ሥራና ልፋት በሙሉ ከንቱ ነው። የሰዎች ምርምር እግዚአብሔርን ወደ ማወቅ አላደረሳቸውም። እንዲያውም በአንዳንድ አቅጣጫ ፍልስፍና ጽልመተኛ አመለካከት እንዲኖራቸው የራሱን አስተዋጽኦ አድርጓል። የእውቀትና የጥበብ ሁሉ መደምደሚያ የሆነውን አምላክ በፍልስፍና ልናውቀውም ሆነ ልንደርስበት አንችልም። እግዚአብሔርን የምናውቀው ልብ በሉልኝ፣ እግዚአብሔርን የምናውቀው ስለ ራሱ መገለጥ ሲሰጠን ብቻ ነው። በኃጢአቱ የጠፋ ይልቁንም ከአምላኩ የተለየ ሰው የቱንም ያክል ዕውቀት ቢኖረው የሕይወት ችግሮቹን ሊፈታበት አይችልም። ፍልስፍናና የሥነ ልቡና ትምህርቶች ሳይኮሎጂ የምንለው ነው የሰውን ባሕሪም መለወጥም ሆነ አሮጌው ባሕሪውን ማስተካከል ፈጽሞ አይችሉም። አስተዋላችሁ አይደል? ፍልስፍናና ሳይኮሎጂ ወይም የሥነ ልቡና ትምህርቶች የሰውን ባሕሪ መለወጥም ሆነ አሮጌውን ባሕሪውንም ማስተካከል ፈጽሞ አይችልም። እኔ ይህንን በልበ ሙሉነት እናገራለሁ። እስቲ አለፍ ብለን ደግሞ ቁጥር 15ን እንመልከት። ጠማማ ይቀና ዘንድ አይችልም፣ ጎደሎም ይቆጠር ዘንድ አይችልም ይላል። ጌታ ኢየሱስ ከሥጋ የተወለደ ሥጋ ነው ማለቱ ይታወሳል። ከሥጋ የተወለደን ሰው የቱንም ያክል ብታስተምሩትና ብታሰለጥኑት መንፈሳዊ ማድረግ አይቻልም። አይገርማችሁምን? አዎ፣ ከሥጋ የተወለደን ሰው የቱንም ያክል ብታስተምሩትና ብታሰለጥኑት ብትገሩትም መንፈሳዊ ሰው ማድረግ አይቻልም። ሥጋ ያው ሥጋ ነው። ዳግም መወለድ አስፈላጊ የሆነውም በዚህ ምክንያት ነው። ሳላችሁ አንድ ሰው መንፈሳዊ ለመሆን ዳግም መወለድ እጅግ የሚያስፈልግ ነገር ነው። ምክንያቱም ከመንፈስ የተወለደ መንፈስ ነው ይላልና ቃሉ። ዮሐንስ 3 ቁጥር 6ን ይመለከቷል። ዮሐንስ ወንጌል ምዕራፍ 3 ቁጥር 6ን በኋላ ተመልከቱ። ዕውቀት የሰውን ልጅ መሰረታዊ ችግር ማስወገድ እንደሚችል ስናስብ ብዙ ጊዜ ኖረናል፣ አምነናልም፣ አሁንም ይሄን ይያመን ልንኖር እንችላለን። ይሁን እንጂ ዕውቀትና ምርምር በበዛበት ዘመን ብንኖርም የዚያኑ ያክል አመጽና ጥፋት ተስፋፍቷል። አዎ፣ በዙሪያችሁ ተመልከቱ። እስቲ በቴሌቪዥን ተመልከቱ። እስቲ ራዲዮናችሁን ከፍታችሁ ዜና አድምጡ። አዎ፣ ያ ሁሉ አመጽና ጥፋት ብቻ ነው፣ ውዥንብር ነው። ይሄ ወደቀ ይላል፣ ይሄ ሞተ ይላል። ወገኖቼ፣ ለመሠረታዊ ችግራችን መፍትሄ ሊሰጠን የሚችል የእግዚአብሔር ቃል ብቻ ነው። ሃሌሉያ! የእግዚአብሔር ቃል መፍትሄ እንዲሆነን የምንፈልግ ከሆነ ምንም አቋራጭ መንገድ የለንም። ቃሉን በትጋት ማጥናት ይኖርብናል። አስተዋላችሁ አይደል ወገኖቼ? ወደ መንፈሳዊነት ጉዞ በምናደርገው ነገር አቋራጭ መንገድ ፈጽሞ የለም። በቃ ቃሉን ብቻ በትጋት ማጥናት፣ እርሱ የሚለውን ማድረግ፣ በርሱ መታመን። አንዳንድ ጊዜ በክርስትና ሕይወታችን ጮሌዎች ሆነን ለመገኘት እንፈልጋለን። ሲያሰኘን ወደ ዓለም ሸርተት ብለን እንገባና ሞቅ ደመቅ ብለን ለመገኘት እንሞክራለን። ሳይሆንልን ሲቀር ደግሞ ክርስቲያኖችን ለመምሰል በቤተ ክርስቲያን ውስጥ ቁጭ ብለን አስሩን ጣቶቻችንን እያጋጨንና ሞቅ ደመቅ እያረግን እያጨበጨብን ክርስቲያን መስለን ለመገኘት እንፈልጋለን። ወጣ ገባ የለም። ወዳጆቼ፣ እውነቱን ልንገራችሁ፣ በጌታ ቤት ሦስት መንገድ የለም። ወይ ከዓለም መሆን ነው፣ ወይ ከጌታ መሆን ነው። ታሜ እንዴት ነው የዘመረው? ያዘለቀክ እጥታ ገባውታ ይወስከቱን ሲያታ ወይ ከኢየሱስ ወይ ከዓለም ሶስት መንገድ የለም ወገኖቼ። እግዚአብሔር የተመሰገነ ይሁን። ታምራት በዚህ ዝማሬ ስላገለገለን እግዚአብሔር ኑሮውንና አገልግሎቱን ይባርክ ይያልን። አሁን ደግሞ አለፍ ብለን ከቁጥር 16 ቃሉን እናነባለን። እኔ በልቤ እነሆ ከኔ አስቀድመው በኢየሩሳሌም ላይ ከነበሩት ሁሉ ይልቅ ጥበብን አብዝቼ ጨመርኩ፣ ልቤም ብዙ ጥበብንና ዕውቀትን ተመለከተ ብዬ ተናገርኩ ይላል። ሰለሞን ከሌሎች ሁሉ ይልቅ እንዳወቀ ተሰምቶት እንደነበር ይናገራል። ከዚህም የተነሳ ልቡ በትዕቢት ተሞልቶ ነበር። ሐዋርያው ጳውሎስ እውቀት ያስታብያል በማለት ጽፏል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1ን በኋላ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 ከሌሎች የተሻልን ወይም የበለጠን መስሎ ሲሰማን በውስጣችን ትዕቢት ያቆጠቆጠ ነውና ጥንቃቄ እንድናደርግ እመክራችኋለሁ። ትምህርት የልምምድ ወይም የተሞክሮ ውጤት መሆኑን አንርሳ። ልምምድና ተሞክሮ ደግሞ ለዘለቄታው እምነት የሚጣልባቸው ነገሮች አይደሉም። ልምምድ በእግዚአብሔር ቃል መፈተን አለበት። ልምምዳችን ከእግዚአብሔር ቃል ጋር የሚቃረን ከሆነ ያንን ልምምድ በጥርጣሬ አይን ልንመለከተው ይገባል። ቁጥር 17 ጥበብንና እብደትን ሞኝነትንም ማውቅ ዘንድ ልቤን ሰጠው፣ ይህም ደግሞ ነፋስን እንደመከተል እንደሆነ አስተዋልኩ ይላል። ጥበብንና እብደትን ይላል ጠቢቡ ሰለሞን። ጥበብና እብደት በጣም የተራራቁ ነገሮች አለመሆናቸው በጣም የሚገርም ነው። በታሪክ የምናውቃቸው ታላላቅ ጠቢባን የዚያኑ ያክል የእብደት ወይም የሞኝነት አዝማሚያ ይታይባቸው እንደነበር የሕይወት ታሪካቸውን የመረመሩ የሚመሰክሩት ነው። ከእነርሱም አንዱ ራሱ ንጉሡ ሰለሞን ነው። ዋናው የዘመናችን ችግር እብዶች ጠቢባን ነን ብለው ማሰባቸው ነው። ሞኞች ራሳቸውን እንዳስተዋይ መቁጠራቸውም ነው። ያወቅን የመረመርንና የተመራመርን ቢመስለንም ወገኖቼ የዓለማችንን ቀርቶ የግል ሕይወት ችግሮቻችንን እንኳን ዛሬ ፈጽሞ መፍታት አልቻልንም። እውነት አይደለም እንዴ? እስቲ ቁጥር 18ን ተመልከቱ። በጥበብ መብዛት ትካዜ ይበዛልና ዕውቀትንም የሚጨምር ሐዘንን ይጨምራልና ይላል። ዕውቀት በበዛ መጠን የግድ ደስታና እርካታ ይኖራል ማለት አይደለም። ሰዎች ባወቁ ቁጥር የዚያኑ ያክል ትካዜያቸውም ይበዛል። ዓለማችን ያለችበትን ሁኔታ ስናይ፣ ሳይንስ ስላስገኛቸው አውዳሚ መሳሪያዎችም ስንሰማ፣ ፍርሃትና ስጋታችንም ያይላል፣ ይበዛል፣ ይጨምራል። አስተውሉ ወገኖቼ፣ ዕውቀትንም የሚጨምር ሐዘንን ይጨምራልና ሲል ሰለሞን ምንኛ እውነት ተናግሯል። እግዚአብሔር የሚያስተውል ልቦናን ለእያንዳንዳችን ይፍጠርልን። እንግዲህ በጌታ የተወደዳችሁ አድማጮቼ የዚህን የመጽሐፍ መክብብ ምዕራፍ አንድን ጥናታችንን እዚህ ላይ እንገታና አሁን ደግሞ በቀረን ጊዜ ከምዕራፍ ሁለት ጥቂቱን ክፍል አብረን እንመለከታለን። አድማጮች በዚህ ምዕራፍ የምንመለከተው ሰለሞን ደስታን ወይም ተድላን ፍለጋ ስላደረገው ጉዞ ይሆናል። ፈጠን ፈጠን እያላችሁ ጻፉ። በዚህ በምዕራፍ ሁለት የምንመለከተው ዋናው ሐሳብ ሰለሞን ደስታን ወይም ተድላን ፍለጋ ስላደረገው ጉዞ ይሆናል። ሰለሞን ደስታን ወይም ተድላን ፍለጋ ስላደረገው ጉዞ በዚህ በምዕራፍ ሁለት ውስጥ እንመለከታለን ማለት ነው። ቁጥር 1 ላንብብላችሁ። እኔ በልቤ ና በደስታ ምፈትንሃለሁ፣ መልካምንም እቅመስ አልኩ፣ ይህም ደግሞ እነሆ ከንቱ ነበረ ይላል። ደስታን ፍለጋ ሰለሞን ያልቆፈረው ጉድጓድ ያልፈነቀለውም ድንጋይ የለም ማለት ይቻላል። ብዙ ሴቶችን በማማረጥ ደስታን ማግኘት ሞክሯል። ከታሪኩ እንደምንመለከተው 1000 ያህል ሚስቶችና እቁባቶች ሰለሞን ነበሩት። ይህን ያህል ሴቶች በዙሪያው ያሉት ሰው ስለ ወሲብ ብዙ እንደሚያውቅ መረዳት ይቻላል። በዚህ ዘመን ከመቼውም ይልቅ ሰዎች ስለ ወሲብ ከፍተኛ ስፍራ ሰጥተዋል። የልቅ ወሲብ ውጤት የሆኑ ያባለዘር በሽታዎችም ባስደናቂ ፍጥነት እየተስፋፉ ነው። ከወሲብና ከአልኮል መጠጦች የምንፈልገውን ደስታን ሳይሆን መክሰፍትን ያተረፍ ነው። ሰለሞን ሁሉን ካየ በኋላ ይምከንቱ ነበር የሚል መደምደሚያ ላይ ነው የደረሰው። እስቲ ቁጥር 2ን አብረን እናንብብ። ሳቅን እብድነ ደስታንም ምን ታደርጋላልኩት ይላል። ምናልባትም ሰለሞን አዳዲስ ቀልዶችን እየነገሩ የሚያስቁት የራሱ አጫዋቾች ሳይኖሩት አይቀሩም። እነዚህ ቀልደኞችና አጫዋቾች የሰለሞንን ሕይወት ደስተኛ ለማድረግ የሚቻላቸውን ሁሉ ያደርጋሉ። ሆኖም ይህ ሁሉ ጥረታቸው ጊዜ ማባከን መስሎ ነበር ለሰለሞን የታየው። ቁጥር 3 የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች ሊሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ እየመራኝ ሰውነቴ በወይን ጠጅ ደስ ለማሰኘት ስንፍናንም ለማያዝ በልቤ መረመርኩ ይላል። ልብ በሉ ወገኖቼ፣ የሰለሞን ምርምር ያተኮረው ከፀሐይ በታች ባሉ ነገሮች ላይ እንደነበረ አንዘንጋ። ያን ሁሉ ምርምር ያደረገውም ከእግዚአብሔር ውጪ በነበረ ሕይወት መሆኑም ግልጽ ሊሆንልን ይገባል። ቁጥር 4 እና 6ን ተመልከቱ። ትልቅ ሥራን ሠራው፣ ቤቶችንም አደረግኩ፣ ወይንም ተከልኩ፣ አትክልትንና ገነትን አደረግኩ፣ ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልኩባቸው፣ በዱር የተተከሉትን ዛፎች አጠጣት ዘንድ የውሃ ማጠራቀሚያ አደረግኩ ሲል ይናገራል። እነዚህ ነገሮች ሰለሞን እርካታን ፍለጋ በትርፍ ጊዜው የሚያደርጋቸው ናቸው። ዛሬም ቢሆን ወገኖቼ በኢየሩሳሌምና በሌሎች ከተሞች ሰለሞን አሰርቷቸው የነበሩ ጋጣዎችን ፍርስራሽ መመልከት ይቻላል። ምንም እንኳ ንጉሥ ፈረስና ፈረሰኞችን ማብዛት እንደሌለበት የሙሴ ሕግ ቢናገርም፣ አስተውሉ፣ ንጉሥ ፈረስና ፈረሰኞችን ማብዛት እንደሌለበት የሙሴ ሕግ ቢናገርም ሰለሞን ግን በጣም ብዙ ፈረሶች ነበሩት። ይህንን ባለፈው ጥናታችን ተመልክተናል። ወንዶችንና ሴቶችን ባሪያዎች ገዛው፣ የቤት ውልድ ባሪያዎችም ነበሩኝ። ከኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ከብቶችና መንጋዎች ነበሩኝ። ብርንና ወርቅን የከበረውንን የነገሥታትና የአውራጃዎችን መዝገብ ሰበሰብኩ። አዝማሪዎችንና አርሆችን የሰዎችም ልጆችም ተርላ እጅግ የበዙ ሴቶችንም አከማቸው ሲል ይናገራል። ቁጥር 7ና 8ን ልብ ይሏል። ምናልባትም አንዳንዶቻችሁ ለዚህ ሁሉ የሚሆን ገንዘብ ሰለሞን ከየት ሊያገኝ እንደሚችል ሳይገርማችሁ አይቀርም። ከታሪክ እንደምንመለከተው ሰለሞን በጣም የበዛ ወርቅ አከማችቶ ነበር። ስለሆነም በሚያስፈልገው ነገር ሁሉ አንዳችም የገንዘብ እጥረት አልነበረበትም። ከባላዊ እስከ ዘመናዊ ሙዚቃ መጫወት የሚችሉ ሙዚቀኞችን ሰለሞን አሰባስቧል። ያም ሆኖ ግን ባዶ ነገሩን ሊሞሉለትና እርካታ ሊሰጡት ፈጽሞ አልቻሉም። የመጨረሻው ጥቅሳችን የሆነውን ቁጥር 9ና 10ን እስቲ አብረን እንመልከት። ታላቅም ሆንኩ፣ ከኔም አስቀድሞ በኢየሩሳሌም ከነበሩት ሁሉ ይልቅ ከበርኩ። ደግሞም ጥበቤ ከኔ ጋር ጸንታ ቀረች፣ ዓይኖቼንም ከፈለጉት ሁሉ አልከለከልኳቸው። ልቤን በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራኩትም፣ ከድካሜም ሁሉ ይልቅ እድል ፈንታዬ ሆነ ሲል ይናገራል። ሰለሞን ግን የፈለገውንና ልቡ የተመኘውን ሁሉ መግዛት የሚያስችለው የገንዘብ አቅም ነበረው። በገንዘብ ማነስ ምክንያት ምንም የሚያጣው ነገር ሊኖረው አይችልም ነበር። ይሁን እንጂ የገንዘብ ብዛት እርካታና ሰላምን መስጠት እንደማይችል ደግሞ ተረጋግጦ ደስደሳለይ በጌታ ደስደሳለይ በኢየሱስ ደስደሳለይ በጌታ። ውድ አድማጮቼ እንግዲህ ምን እንላለን? ሰዓቱ እየተቻኮለ መድረሱን እነሆ እያመላከተን ነው። ሰዓቱ አበቃ። የእግዚአብሔር ቃል ግን ፈጽሞ አያበቃ። እንዲሁ በሕይወታችን ሁሌ እየታደሰ ይቀጥላል። ስለ ነበረን ስለዚህም ድንቅ ቃሉ እግዚአብሔርን እጅግ አድርገን እናመሰግናለን። ስሙ እጅግ ብሩክ ይሁን። ደህና ደሩ እያልን ታዲያ ስንሰናበታችሁ በቴክኒኩ በኩል ዛሬም እንደ ወትሮ ሁሉ ያገለገለን ወንድማችን አለማየሁ ዳዊት፣ በትምህርቱ በኩል ደግሞ ከእናንተ ጋር እስከዚህ ሰዓት ድረስ ያመሸሁት እኔ አበበ ከበደ ወርቄ ነኝ። ሰላም።